Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። ጉዞአችን ወደፊት ይሆናል። ጋቢና ቪኦኤ ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት የኦሮሚያ ሹምሽር
በዚህ ግምገማ ከሶስት መቶ ያላነሱ አመራሮች በየደረጃው ከቦታቸው የተነሱ ከኃላፊነት ዝቅ ያሉ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ።
የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ እሸቱ ደሴ ናቸው። ዝርዝሩ ከአዲስ አበባ ደርሶናል።
በታንዛኒያ በኬንያና በኢትዮጵያ የሚገኙ ወጣቶች ኢንተርኔትና ስልክ አጠቃቀማቸው ምን ይመስላል?
እኔ የኦሮና ስጠፋልህኝ አልክም ወሩን ሙሉ አንድ አስገድ ከሆነ እስከ 30 ድረስ እጠቀማለሁ እያለ ምንም መቋረጥ
ልዩነቱ ሩቅ ለሩቅ ስለሆነ ለማቀራረብና ለመጠያየቅም አይመችም።
በሌላኛው ዘገባ የዩናይትድ ስቴትስ እና የኩባ የንግድና ምጣኔ ሀብት ግንኙነት እንገመግማለን።
As President of the United States, I've called on our Congress to lift the embargo.
እንደ ዩናይትድ ስቴትስ ፕሬዝዳንትነቴ ምክር ቤቱ ማዕቀቡን እንዲያነሳ ጠይቄያለሁ። ጊዜው ያለፈበት በኩባ ሕዝብ ላይ የተጫነ ዕዳ ነው። በኩባ ሥራ ለመስራት የሚፈልጉ አሜሪካውያንን ቀይዶ የያዘ ዕዳ።
የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ በዛሬው ዕለት ለኩባ ሕዝብ ንግግር አድርገዋል።
የአየር ንብረት ለውጥ መንስኤው እየተባለ ያለው በአየር ውስጥ የሚለቀቅ ዳይኦክሳይድ የምንለው እንጨት ወይ ከሰል ስናቃጥል፣ መኪኖች ሲነዱ፣ ፋብሪካዎች ስራ በሚሰሩበት ጊዜ የሚመነጭ አይነት አየር ነው።
ከላይ የሰማነው ዶክተር ሳራ ተወልደ ብርሃንን ነው። በካርቦን አማካይነት የሚፈጠረውን የአየር ብክለት በ80 ከመቶ ለመቀነስ ታዳሽ ኃይል አጠቃቀምን ለመዘርጋት በዩናይትድ ስቴትስ የተያዙ ጥረቶችና እንደ ኢትዮጵያ ላሉ ሀገሮች ደግሞ የሚኖረውን ተያያዥነት እንገመግማለን። በምሽቱ ዝግጅታችን
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ብራስልስ ከተማ ውስጥ ዛሬ ማለዳ በአየር ማረፊያና በባቡር ጣቢያ በደረሱ ሶስት ፍንዳታዎች ቢያንስ 34 ሰዎች ሞተዋል፣ ሌሎች 130 መቁሰላቸውን ብራስልስ የሚገኙ የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ሁለቱ ፍንዳታዎች በኤርፖርት፣ አንዱ ደግሞ ዋና ከተማ ውስጥ በሚገኘው የባቡር ጣቢያ የደረሱ ሲሆን የዛሬው ቀን ለአገራችን የጨለማ ወቅት ነው በማለት ጠቅላይ ሚኒስትሩ ቻርልስ ሚቼል ሀዘናቸውን ከገለጹ በኋላ ሕዝቡ እንዲረጋጋና እርስ በርሱ እንዲረዳዳ አሳስበዋል። በአሁኑ ወቅት ኩባን እየጎበኙ የሚገኙት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከሀቫና ባስተላለፉት መልእክት በደረሰው አደጋ ሀዘናቸውን ገልጸው እነዚህን የጥፋት መልእክተኞች የገቡበት እየገባን ለፍርድ በማቅረብ ለቤጂንግ ወዳጃችን የምንችለውን ሁሉ እናደርጋለን ብለዋል። ፍንዳታው የተከሰተው በፓሪሱ ጥቃት እጁ አለበት በሚል የተጠረጠረው ሳላህ አብዱሰላም በብራስልስ በቁጥጥር ስር ከዋለ ከቀናት በኋላ ነው። የላይቤሪያ ባለስልጣናት አዲስ የኢቦላ ቫይረስ ተቀስቅሷል የሚል ስጋት በመፈጠሩ ዛሬ ከጎረቤት ጊኒ ጋር ያላቸው ድንበር እንዲዘጋ አዘዋል። የላይቤሪያው ማስታወቂያ ሚኒስቴር ሌን ኢጉኒ ናጋቢ ለሮይተርስ የዜና ወኪል ሲናገሩ ድንበሩ የተዘጋው በሽታው እንዳይሰራጭ ለማገድ ከሚደረግ ጥንቃቄ ጋር በተያያዘ ነው ብለዋል። በጊኒ ሁኔታው እስኪሻሻል ድረስም ድንበሩ እንደተዘጋ ይቆያል ሲሉ አስረድተዋል። ይህ ቫይረስን አስመልክቶ ባወጣ ያወጣ አው የምንለው ነገር የለም ሲሉም አክለዋል። በኦሮሚያ ክልል ካጋጠመው የጸጥታ ችግር ጋር በተያያዘ ከኃላፊነታቸው የተነሱ በተለያየ ደረጃ የሚገኙ አመራሮች ቁጥር ወደ 300 መድረሱን ምክትል ርዕሰ መስተዳደሩ አስታውቀዋል። በክልሉ ካጋጠመው የጸጥታ ችግር ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳደሩ አቶ እሸቱ ደሴ ተናግረዋል። አድማጮች፣ በዚህ ላይ ተጨማሪ ዘገባ ይዘን እንቀርባለን። በሶሪያ አንድ ወር ሊሞላ የተቃረበውን የሰላም ስምምነት በሚጥስ ወገን ላይ በግል ብቻኛ እርምጃ እንደምትወስድ ሩሲያ ዛሬ ማስጠንቀቂያ ሰጥታለች። ሩሲያ ይህን እርምጃ እንደምትወስድ ያስታወቀችው በሶሪያ የሚካሄዱ ጥሰቶችን በጋራ ለመቆጣጠር በሚያስችሉ መመሪያዎች ላይ አብሮ ለመስራት ዩናይትድ ስቴትስ ዘግይታለች የሚል ስሞታ ከሞስኮ በሚሰማበት ወቅት ነው። በመጨረሻም በኒጀር ፕሬዚዳንታዊ ምርጫ የወቅቱ መሪ መሐመድ ዩሱፍ በከፍተኛ የድምጽ ብልጫ ሊያሸንፉ እንደሚችሉ በከፊል የወጡ ውጤቶች አመለከቱ። በሮይተርስ የዜና ወኪል ዘገባ መሰረት የኒጀር ምርጫ ኮሚሽን እስካሁን በተካሄዱ ቆጠራዎች ከ193 ድምጽ አግኝተዋል ብለዋል። አድማጮች፣ ለዕለቱ ያስኳቸው አጠር ያሉ ዜናዎች እነዚህም ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኦሮሚያ ክልል ከሚካሄደው ህዝባዊ ተቃውሞ ጋር በተያያዘ ከኃላፊነታቸው የተነሱ በተለያየ ደረጃ ላይ የሚገኙ ባለሥልጣናት ቁጥር 300 መድረሱን ምክትል ርዕሰ መስተዳደሩ አስታወቁ። በክልሉ ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ምክትል ርዕሰ መስተዳደሩ አቶ እሸቱ ደሴ ተናግረዋል። እስክንድር ፍሬው ከኢትዮጵያ መንግሥት መገናኛ ብዙሃን ያገኘነውን ዘገባ አድርሶናል።
የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት መካከለኛ አመራሮች ሰሞኑን በተለያዩ ከተሞች ውይይቶችን አካሂደዋል። በአዲስ አበባው የኦሮሞ ባህል ማዕከል በተካሄደው ውይይት ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር አቶ እሸቱ ደሴ ውይይቱ ከወቅታዊው የክልሉ የጸጥታ ሁኔታ ጋር የተያያዘ መሆኑን ለመንግስት የመገናኛ ብዙሃን አስረድተዋል።
በተወሰኑ አካባቢዎች ያጋጠሙት ግጭቶችና በዚህ ጉዳይ ዙሪያ የኛ የአመራር ሚና ምንድን ነው የነበረው? ግጭቱ መነሻውስ ምንድን ነው? ይሄ ግጭት ያስከተለው ችግርስ የፈጠረው አጠቃላይ ሁኔታ ምን ይመስላል? በዚህ ውስጥ ይህንን ግጭት ለማቆም የተለያዩ አካላት የነበራቸው ሚናስ ምንድን ነው በሚሉት ጉዳዮች ዙሪያ ነው የጋራ መግባባት የተደረሰበትና በፍጥነት ወደ ስራ መግባት እንዳለብን ነው ያነሳ ነው።
ከዚህ አንጻር ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ እርምጃ እየተወሰደ መሆኑንና ይሄም ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳድሩ አብራርተዋል።
ላይ ጀምሮ እስከ ታች ድረስ አንድ ዙር የተካሄደ ግምገማ አለ። በዚህ ግምገማ ከ300 ያላነሱ አመራሮች በየደረጃው ከቦታቸው የተነሱ፣ ከኃላፊነት ዝቅ ያሉ፣ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ። በአሁኑም የሚወሰዱ ቀጣይ እርምጃዎች አሉ ማለት ነው።
ከዚህ ቀደም የተካሄዱ ግምገማዎችን ተከትሎ የኦህዴድና የክልሉ ከፍተኛ አመራሮች ከኃላፊነት መነሳታቸው ይታወቃል። የኦህዴድ ጽህፈት ቤት ኃላፊና የኢህአዴግ ስራ አስፈጻሚ ኮሚቴ አባል የነበሩት አቶ ዳባ ደበሌ ከዚህ ኃላፊነት መነሳታቸውና በማዕከላዊ ኮሚቴ አባልነት ብቻ እንዲቀጥሉ መወሰኑ ከነዚህ እርምጃዎች አንዱ ነው። ከያዙት ቦታ እንዲለቁ እየተደረጉ ያሉት ባለስልጣናት በኦሮሚያ የተቃውሞ እንቅስቃሴ ወቅት ያልተወጡት ኃላፊነት ምን እንደሆነ አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sharan Gabina VOA.
Sharan Gabina. Blashangul, Blashangul, Blashangul. Zagabina, Zagabina, Blashangul.
በታንዛኒያ በኬንያና በኢትዮጵያ የሚገኙ ወጣቶች ኢንተርኔትና ስልክ አጠቃቀማቸው ምን ይመስላል በሚል ሶስት እንግዶችን አሳፍረናል። ከታንዛኒያ ራሷን ታስተዋውቃለች፣ ከናይሮቢም ያስተዋውቃል ወንድ ነው። እንዲሁም ከኢትዮጵያ አንድ ሌላ እንግዳ አለን። ሶስቱም ራሳቸውን ያስተዋውቃሉ። ጽዮን ግርማ ናት ያወያየቻቸው።
ሰላም ዋላችሁ። ሜሮን እባላለሁ፣ ከዳር ሰላም ታንዛኒያ ነው።
ዮሐንስ እባላለሁ፣ ከአዲስ አበባ ኢትዮጵያ።
ፋሲል ግርማ እባላለሁ፣ ከናይሮቢ ኬንያ።
ሜሮን፣ ኢንተርኔት እንዴት ነው የምትጠቀሚው? ስልክ እንዴት ነው የምትጠቀሚው ታንዛኒያ?
ታንዛኒያ የተለያየ ሰርቪስ ፕሮቫይደሮች አሉ። አንቺ የምትመርጭውን ሰርቪስ ፕሮቫይደር ትወስጂና ፓኬጆች አሏት። የየቀኑ አላቸው፣ ያላቸው የወር አላቸው። እኔ የወሩን አስጠባለሁኝ አልክም። ወሩን ሙሉ አንድ አስገድቼ ከሆነ እስከ 30 ድረስ እጠቀማለሁ እያለ ምንም መቋረጥ
መሀል ላይ አታጠፊ ያለሽ? ኢንተርኔት መጠቀም ስትፈልጊ ታጠፊ ያለሽ? ስልክ መጠቀም
አላጠፋም በጭራሽ።
ፋሲልስ እስቲ አንተ ኬንያ እንዴት ነው የምትጠቀመው?
እዚህ አራት የስልክ አገልግሎት ሰጪ ድርጅቶች አሉ፣ ሳፋሪኮም፣ ኤርቴል፣ ኦሬንጅ እና ዩ የሚባሉ የስልክ አገልግሎት ሰጪዎች አሉ። ሁሉም ደግሞ የኢንተርኔት አገልግሎትም አብረው ይሰጣሉ። ትልቅ ውድድር አለ በመካከላቸው እና ለተጠቃሚው የተሻለ አገልግሎት ለመስጠት የተሻለ የአየር ሰዓት እና የተሻለ የኢንተርኔት ካፓሲቲ አገልግሎት ለመስጠት ስለሚወዳደሩ ተጠቃሚው ጥሩ አገልግሎት ያገኛል።
በወር ምንድን ነው የምትጠቀመው አንተ? ኢንተርኔት እና ስልክ እንዴት ነው የምትጠቀመው?
እኔ ሁለት አገልግሎት ሰጪዎች ነው የምጠቀመው፣ ከሳፋሪኮም እና ኤርቴል እጠቀማለሁኝ። ኢንተርኔት ደግሞ ሌላ ራሱን የቻለ ኢንተርኔት አገልግሎት ሰጪ እና የቴሌቪዥን አገልግሎት የሚሰጥ ዙኩ የሚባል አለ። የዋይፋይ ለቤት የሚጠቀመው እሱ ነው። ከዛ በተጨማሪ ግን ሞባይሌ ላይ የሁለቱንም የኤርቴልንም የሳፋሪኮምንም እንዳስፈለገኝ ሁኔታ እያቀያየርኩ እጠቀማለሁ።
እያጠፋ እያበራህ ነው ኢንተርኔት የምትጠቀመው ወይስ ያልተገደበ የኢንተርኔት አጠቃቀም ነው ያለ? ልክ እንደ ታንዛኒያ አሁን ታንዛኒያ ሜሮን ያለችን ወሩ ሙሉ አንዴ ካስገባው ያልተገደበ የኢንተርኔት አገልግሎት አለን አለች። ኬንያስ እንዴት ነው?
ከሞላ ጎደል ሜሮን የገለጸችውን አይነት ቢሆንም የምፈልገውን ያህል የኢንተርኔት መጠን በስልኬ ይገዛለሁኝ እና ማጥፋት ማብራት የሚባል ነገር አያስፈልገኝም። ከተጠቀምኩ በኋላ ያ ካለቀ እንደ አዲስ ገዝቼ እጠቀማለሁ።
ዮሐንስ፣ የኢትዮጵያን ሁኔታ ንገረን እስቲ። እንዴት ነው ኢንተርኔት የምትጠቀመው?
እዚህ ኢትዮጵያ ውስጥ አንድ የቴሌኮም ካምፓኒ ብቻ ነው ያለው፣ ኢትዮ ቴሌኮም የሚባል ከእነሱ ነው የምጠቀመው። ያው ሌላም አማራጭ የለንም። እዚህ የምጠቀመው እኔ አሁን የኢንተርኔት ፓኬጅ ያላቸው ስሪጂ ኢንተርኔት ያው በሳይዙ አንድ ጂቢ፣ ሁለት ጂቢ፣ ሶስት ጂቢ እየተባለ የሚሰጥ ሳይዝ አለ። በሱ ሳይዝ መሰረት ነው የምንከፍለው፣ በዳውንሎድ መጠኑ ማለት ነው። ለምሳሌ እኔ የምጠቀመው 4 ጂቢ ኢንተርኔት አለ። በወር 1000 ብር ነው የምከፍለው። እሱንም አብቃቅቼ በጥንቃቄ የምጠቀም ከሆነ ነው እንጂ ቁጭ ብዬ ብጠቀምበት በአንድ ቀንም በሁለት ቀንም ልጨርሰው እችላለሁ። ከዛ በተረፈ ስልክ አጠቃቀሜ ያው ከራሱ ከኢትዮ ቴሌኮም ነው የምጠቀመው። አቆጣጠሩ በደቂቃ ነው የሚቆጥረው። በመጣበት ስልክ ላይ ኢንተርኔትም ኦን አድርገን ስንጠቀም እንደዛው በዳውንሎድ ነው የሚቆጥረው። ስለዛ ኢንተርኔቱን አጥፍቶ መጠበቅ አለ። የተወሰነ ነው አጠቃቀማችን።
ከፈልከው መጠን 24 ሰዓት ያልተገደበ የኢንተርኔትና የስልክ አገልግሎት፣ ያልተገደበ የቴክስት መሴጅ እና የሚያገር ውስጥ ጥሪዎች አሉ።
ያልተገደበ ለስልክ ሳይሆን ለኢንተርኔት አለ። ለስልክ በመስመር ሳብስክራይብ አድርገሽ በስልክ ትጠቀሚያለሽ፣ በወር የምትከፊው አለ። እሱም በምትጠቀሚው ልክ ነው እንጂ የተገደበ ነው። ኢንተርኔት ጋር ስንመጣ ግን ያልተገደበ አገልግሎት የሚሰጡበት አጋጣሚ አለ። ከፍ ያለና በግለሰብ ደረጃ አቅም የማይፈቅደው አይነት ነው ገንዘቡ የሚጠየቀው።
ያንተን ነው አሁን የግል የሶስታችን ወጣቶች
አጠቃቀም በ1000 ብር ነው አሁን ኢንተርኔት የምጠቀመው። 1000 ብር በወር እከፍላለሁ። 4 ጂቢ ሳይዝ ያለው ኢንተርኔት እጠቀማለሁ። ልኩ 4 ጂቢ የሆነ ዳውንሎድ ወይም አፕሎድ ማድረግ እችላለሁ። እሱ ካለቀብኝ ደግሞ ወደ ኢንተርኔት ካፌዎች እሄዳለሁ ወይም ተጨማሪ ብር እየሞላው እጠቀማለሁ። ተጨማሪ ብር ስሞላ ግን ታሪፉ ከፍ ያለ ነው የሚሆነው። መጀመሪያ 1000 ብሩ ለ4 ጂቢ አስጠቅሞች ከነበረ ቀጠለሽ የምትሞዩ 1000 ብር ወይም 50 ብር አድርገሽ ስትሞይ አቆጣጠሩ በጣም ብዙ ነው የሚሆነው።
ሜሮን፣ ስንት ብር ነው የምትከፊው?
ኢንተርኔት ነው ያልተጠቀመው፣ የስልክ የምትጠቀሚውን አክል ነው። አሁን ኢንተርኔት የምትጠቀመው 25,000 የታንዛኒያን ሽልንግ ማለት ወደ ኢትዮጵያ ስመነዝረው በመቶ ታካፊዋለሽ፣ 250 ብር ማለት ነው። ያልተገደበ ኢንተርኔት ትጠቀማለች። የመደወያ ግን 1000 የምገዛው ለወሩ 50,000 ነው የሽልንግ የምከፍለት። 50,000 ታንዛኒያን ሽልንግ ማለት 500 ብር ነው። 1000 ደቂቃ ይሰጡሻል። 500 ብሩ 1000 ደቂቃ ለወር ይሰጡሻል። እሱን ነው ሁሌ ማስገባ እና የምጠቀመው ወር ከወር ያደርግ።
ስለዚህ 200 ብር ኢንተርኔት እና
550 750
በ750 ብር ስልክም ኢንተርኔትም ታገኛለሽ።
ተወርስ
ዮሐንስ፣
በደንብ አውርቼ በደንብ ኢንተርኔት ተጠቅም።
ዮሐንስ፣ ለሜሮን ጥያቄ አለ ከዚህ ጋር የተያያዘ ከኢትዮጵያ ጋር የተያያዘ ይሄ ነገር ታንዛኒያ የተሻለ ነው ወይም የኛ የተሻለ ነው የምትለው? እስቲ ከሜሮን ጋር ተወያዩ።
ያው አሁን እሷ ስትናገር የተሻለ ተጠቅማ የምትፈልገውን ሁሉ አድርጋበት ነው ኢንተርኔቱ ላይ። እኔ እንዳልኩሽ ደግሞ የ3 ደቂቃ የ4 ደቂቃ ቪዲዮዎችን መመልከት ብፈልግ በቀን ተሳቅቄ ነው። እሱንም ወሩ ከማለቁ በፊት ሌላ ተጨማሪ ብር እንደምከፍል ስለማስብ በጥንቃቄና በመሳቀቅ ነው እንጂ እሱንም አንድ ወር የሚያደርሰኝ እንደ ልብ የሆኝበት 1000 ብር ከፍያለሁ ብዬ አይደለም መምልሽ። ልዩነቱ ሩቅ ለሩቅ ስለሆነ ለማቀራረብና ለመጠያየቅም አይመችም።
እናመሰግናለን ጽዮን። በቀጣይ ውይይታችን ደግሞ ምን ያህል ገንዘብ እንደሚያወጣና ስለ ፍጥነቱ እንወያያለን።
አዎ፣ ምን ያህል ገንዘቡ ኢትዮጵያ፣ ኬንያና ታንዛኒያ ያለው የገንዘብ መጠን የትኛው ይበልጣል
ብዙ ከፍለው ምን ያህል አገልግሎት ሲያገኛሉ የሚለው ይወያያሉ።
አገልግሎቱ ጋር የሚያገኙት ፍጥነትም ወሳኝ ነው።
ወሳኝ ነው።
እናመሰግናለን። አድማጮቻችን ጋቢና ቪኦኤ ከሚቀጥለው ሰኞ ጀምሮ በናይል ሳት ለማግኘት ትችላላችሁ። እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲው 12.399 ኤፍኢሲ 5/6 ሲምቦል ሬቱ 27.5 ሲሆን ፖላራይዜሽኑ ደግሞ ቨርቲካል ነው።
በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን።
በርካታ የዩናይትድ ስቴትስ ኩባንያዎች ፊታቸውን ወደ ኩባ አዙረዋል። ሆቴሎች፣ የሐዋላና ሌሎች አገልግሎቶች አዲስ በተከፈተው የኩባ የንግድና ምጣኔ ሀብት በር መዋለ ንዋይ ለማፍሰስ እየተጣደፉ ነው። በቅርቡ ማሬት ዓለም አቀፍ ሆቴልና በዓለም ዙሪያ ገንዘብ የሚልከው ዌስተርን ዩኒየን የኋላ አገልግሎት በትናንትናው ዕለት ሥራ እንደሚጀምሩ አስታውቀዋል። አሜሪካውያን ወደ ኩባ እንዳይጓዙ ማዕቀብም ተጥሎ ቆይቷል። የጉዞ ማዕቀቡ መነሳቱ ከትላልቅ እስከ ትናንሽና መካከለኛ የንግድ ተቋማት እንደዚሁም ግለሰቦች ወደ ኩባ እንዲያመሩ በትብብር ወደ ሥራ እንዲገቡ ፈርቀዷል። በዓለም ዙሪያ 1.4 ሚሊዮን ኩባውያን በ72 አገሮች ተሰደው ይኖራሉ። የሚበዙት በዩናይትድ ስቴትስ፣ ስፔን፣ ጣሊያን፣ ሜክሲኮና ካናዳ ይገኛሉ። ኩባውያን ወደ ቤተሰቦቻቸው የሚልኩት ገንዘብ 90% የሚሆነው ማለትም 2.8 ቢሊዮን ዶላሩ ከዩናይትድ ስቴትስ በየዓመቱ የሚላክ ነው። በዩናይትድ ስቴትስ የሚኖሩ ኩባውያን ወደ ቤተሰቦቻቸው የሚልኩት ገንዘብ ላይ ተጥሎ የነበረውን ገደብ ዩናይትድ ስቴትስ በማንሳቷ የኩባ ሕዝብ ይጠቀማል ሲሉ በዛሬው ዕለት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተናግረዋል።
That's why our policies focus on supporting Cubans instead of hurting them. That's why we got rid of
ኩባውያንን በመደገፍ እንጂ በመጉዳት ላይ የተመረኮዘ ፖሊሲ እንዳይኖረን እየሰራ ነው። በዚህ ምክንያት ነው ኩባውያን ወደ ቤተሰቦቻቸው የሚልኩት ገንዘብ ላይ ተጥሎ የነበረ ጣራም የተነሳው። ኩባውያን አቅም እንዲኖራቸው ታስቦ ነው የጉዞ ማዕቀቡን ያነሳ ነው። ህዝቦቻችን አብረው እንዲሰሩና እንዲበለጽጉ ኩባዊ የንግድ ድርጅቶች ከጉዞው እንዲጠቀሙ አስበን ነው። በንግድና መዋለ ንዋይ ፍሰት ላይ የነበሩ እንቅፋቶች ሁሉ ተነስተው ህዝቦቻችን አብረው እንዲሰሩና እንዲበለጽጉ፣ በትብብር ለበሽታዎች መድኃኒት እንዲያገኙ፣ ስራ እንዲፈጥሩና ለኩባ ህዝብ ብሩህ ተስፋ እንዲፈነጥቁ ጽኑ ፍላጎት አለን።
በትናንትናው ዕለት በኩባ ሙሉ ስራ እንደሚጀምር ያስታወቀው የኋላ ድርጅት ዌስተርን ዩኒየን በሰኔ ወር ውስጥ ከየትኛውም የዓለም ክፍል ወደ ኩባ ገንዘብ መላክ እንደሚቻል ገልጿል። ድርጅቱ ባለፉት 16 ዓመታት ወደ ኩባ የሚላከው ገንዘብ በቀጥታ ለዜጎች ሲላክ ብቻ ነበር የሚፈቅደው። እስካሁን በዩናይትድ ስቴትስ በተለይ ደግሞ በኦባማ አስተዳደር የተነሱ የውጭ ግንኙነትና የምጣኔ ሀብት ማዕቀቦች የላሉ ቢሆንም ሙሉ በሙሉ አለመነሳታቸውን ያወሱት ደግሞ የኩባው ፕሬዚዳንት ራውል ካስትሮ ናቸው።
Mucho más pudiera hacerse.
Much more could be done if the U.S. blockade was lifted.
United States ያስቀመጠቻቸውን ኬላዎች ብታነሳ ብዙ መስራት በቻልን ነበር። የፕሬዝዳንት ኦባማን አቋም ተረድተናል። አስተዳደራቸው እቀባዎቹ እንዲነሱ ለምክር ቤት እያቀረበ ያለውን ተደጋጋሚ ጥሪም አስተውለናል። የፕሬዝዳንቱ አስተዳደር የያዛቸው በጎ ተነሳሽነቶችን እያደነቅን ግን በቂ ያለመሆኑን እናሰምርበታለን።
ፕሬዝዳንት ኦባማ በዛሬው ዕለት ለኩባ ሕዝብ በቀጥታ ባደረጉት ንግግር ማዕቀቦቹ እንዲነሱ ያላቸውን ፍላጎት በይፋ አስረድተዋል።
As President of the United States, I've called on our Congress to lift the embargo.
እንደ ዩናይትድ ስቴትስ ፕሬዝዳንትነቴ ምክር ቤቱ ማዕቀቡን እንዲያነሳ ጠይቄያለሁ። ጊዜው ያለፈበት በኩባ ሕዝብ ላይ የተጫነ ዕዳ ነው። በኩባ ሥራ ለመስራት የሚፈልጉ አሜሪካውያንን ቀይዶ የያዘ ዕዳ። ማዕቀቡን የማንሻው ጊዜ አሁን ነው።
ሆኖም አሉ ፕሬዝዳንት ኦባማ
But even if we lifted the embargo tomorrow, Cubans would not realize their potential without continued change here in Cuba.
ሆኖም ማዕቀቡን ነገብና ነሳው በኩባ ለውጥ ካልመጣ ኩባውያን አቅማቸውን በሙሉ ሊሰሩ ህልማቸውን እውን ሊያደርጉ አይቻላቸውም። በኪዩባ የንግድ ድርጅት ማቋቋም ቀላል መሆን አለበት። በኪዩባ መዋለ ንዋይ በሚያፈሱ ድርጅቶች ተቀጥረው የሚሰሩ ኪዩባውያን በቀጥታ ከድርጅቱ ደሞዝ እንዲቀበሉ መፈቀድ አለበት። ሁለት አይነት የገንዘብ ኖቶችን ተጠቅሞ ላንዱ ከፍ ላንዱ ዝቅ ያላከፋፈልም ተገቢ አይደለም። በኪዩባ የድረገጽ ተጠቃሚነት መስፋፋት አለበት። ዜጎች ከሌሎች የዓለም ክፍሎች ጋር እንዲገናኙ የዓለም ምጣኔ ሀብት አብይ መዘውር ከሆኑት አንዱ የሆነውን ቴክኖሎጂ ለዜጎች ማዳረስ አይን የማያሳሽ ጉዳይ ነው።
የኩባ አሜሪካዊ የንግድ ድርጅቶችና ትላልቅ ኩባንያዎች በኩባ ስራ ለመስራት ከያዟቸው ጥረቶች አስቀድመን የገለጽ ነው ማሬት ዓለም አቀፍ የሆቴሎች ድርጅት አለበት። በቅርቡ በ13.6 ቢሊዮን ዶላርስ የስታርውድስ ኩባንያን የገዛው ማሬት በኩባ ፊደል ካስትሮ በ1940ዎቹ የኮሚኒስት አብዮት መርተው መንግሥት ካቋቋሙ ወዲህ የመጀመሪያው አሜሪካዊ ሆቴል ይሆናል። የዩናይትድ ስቴትስ ብሔራዊ የባህርና የአየር ንብረት አስተዳደር ኦሺያኒክ ኤንድ አትሞስፌሪክ አድሚኒስትሬሽን የአየር ንብረት ተመራማሪዎች በካርበን አማካኝነት የሚፈጠረው የአየር ብክለትን በ80 ከመቶ ለመቀነስ ታዳሽ ኃይል አጠቃቀምን ለመዘርጋት በሥራ ላይ ያሉ ቴክኖሎጂዎችን መጠቀም እንደሚቻል ሐሳብ አቅርበዋል። ተመራማሪዎቹ እንደሚሉት እቅዱን በ15 ዓመታት ባልበለጠ ጊዜ ውስጥ ለመተግበር ይቻላል። በሀገሪቱ በኃይል አቅርቦት ዙሪያ የሚመለከታቸውና ሕግ አውጪዎቹ በጋራ ከተባበሩ። ሼሊ ሽሌንደር የዘገበችውን መስታወት አድራጋው ታቀርበዋለች።
በካንሳስ ገጠራማ አካባቢ በስንዴ ማሳዎች አጠገብ በርካታ የንፋስ ኃይልን የሚጠቀሙ መዘውሮች ንጹህ ኃይልን ያመነጫሉ። በዩናይትድ ስቴትስ ከመካከለኛው ምዕራብ የሚነፍሰው የንፋስ ኃይል በተደረገው ጥናት መሰረት ካለበት አካባቢ አልፎ በምስራቅ የሚገኙትን ሀገሮች በኃይል አቅርቦት ለማዳረስ እምቅ አቅም አለው። በካንሳስ ያለው የንፋስ ኃይል ግን እንደታሰበው ያህል ኃይል ማመንጨት አልቻለም። የዩናይትድ ስቴትስ የኤሌክትሪክ ኃይል ስርጭት በየክልሎቹ ተከማችቶ ስለሚተላለፍ ከንፋስ ኃይል የሚመነጩ ኃይሎችንም ለተጠቃሚዎች ለማድረስ የተመቸ ያደርገዋል። የአየር ንብረት ተመራማሪው ማክዶናልድ እንዳለው አንዳንድ ጊዜ የካንሳስ ንፋስ የሚጠበቀውን ያህል አይነፍስም።
ጠዋት የአየር ጠባይ ጠቋሚውን መረጃ ስትመለከት በምስራቅ ዝቅተኛ ንፋስ ቢልም ከፍተኛ ንፋስ ሲነፍስ ይውላል። በተቀረው ዩናይትድ ስቴትስ አካባቢዎች ደግሞ ምንም አይነት ንፋስ ሳይነፍስ ይውላል።
ለየዕለት ተግባር የሚያስፈልገውን ኃይል ለማግኘት የኤሌክትሪክና የተፈጥሮ ጋዝ መጠቀም ግድ ነው። ከዚህ ቀደም የነበረውን የኃይል አጠቃቀም ወደ ንፋስና የፀሐይ ብርሃን ኃይል መቀየር ደግሞ በርካታ ገንዘብን ይጠይቃል።
This guy over a beer says, nobody's going to do anything. Nobody's going to accept a doubling of
costs. የሥራ ባልደረቦቼ ያቀነውን ለማሳካት ከባድ እንደሆነ ደጋግሞ ይነግሩኝ ነበር። አሁን ባለው ኃይል አጠቃቀም ከፍተኛ ወጪ ተጠቃሚው እንደሚያወጣና የፀሐይ ብርሃንን ግን ቢጠቀም ወጪው በጣም ዝቅ ያለ እንደሚሆን ማናቸውም ማመን አልፈለጉም።
ማክዶናልድስ ዩናይትድ ስቴትስ ያላትን የተፈጥሮ አቀማመጥና ኃይል ማመንጨት የሚችል በቂ የንፋስ ኃይልን አሰበ። እናም አሁን ለተፈጥሮ ጋዝ የሚወጣውን ከፍተኛ ወጪ እንዴት መቀነስ እንደሚቻል ደጋግሞ ማሰላሰል ጀመረ።
So he came back hell-bent to prove that wind and solar do work if you get
ያለውን የተፈጥሮ የፀሐይ ብርሃን ኃይልና የንፋስ ኃይል በተገቢው ሁኔታ እንዴት መጠቀም እንደምንችል የተረጋገጠ እውነት ማቅረብ ነበረብኝ።
የዛሬ 6 ዓመት በተደረገው የአየር ንብረት ለውጥ ስብሰባ ላይ ማክዶናልድና የስራ ባልደረቦቹ አዲስ አይነት የኃይል አጠቃቀምን መዘርጋት ከፍተኛ ወጪ እንደሚጠይቅ አስበው ነበር። 6 ዓመት ከፈጀ ምርምር በኋላ ግን በተፈጥሮ ኃይል ከካርቦን ነጻ የሆነ የነፋስ ኃይልና የፀሐይ ብርሃንን ብቻ በመጠቀም መላው ዩናይትድ ስቴትስን በኃይል አቅርቦት መሸፈን ይቻላል። ኃይሉ ከተገኘበት ኃይል ወደሚያስፈልግበት ቦታ ድረስ የኤሌክትሪክ ማስተላለፊያ ገመዶችን መዘርጋት ግን ትልቁ ስራ ይሆናል። ማክዶናልድ እንደሚለው
It's a superhighway for electrons, just like our highways. እኛ
የኃይል ማስተላለፊያ መንገድ ይሆናል ልክ እንደ ማጓጓዣ መንገዳችን ትልቁ ኃይል ማስተላለፊያ።
የታቀደው የኃይል ማስተላለፊያ እንደ ቅዱ ከተሳካ የተፈጥሮ የጋዛ አጠቃቀምንና ፍላጎትን በእጅጉ ይቀንሳል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2030 በመላው ዩናይትድ ስቴትስ ያለውን በካርቦን አጠቃቀም የሚከሰተውን የአየር ንብረት ብክለት በ80% ይቀንሳል። እቅዱ በሀገሪቱ በኃይል አቅርቦት ዙሪያ የሚመለከታቸውና የህግ አውጪዎቹን ፈቃድ ካገኘ።
አሁን ደግሞ በመቀሌ ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ሳራ ተወልደ ብርሃን በዚህ ጉዳይ ላይ የምትለዋለን።
ይሄ የጤናማ ያልሆነ የዓለማችን አሁን ያለው የአየር ንብረት ለውጥ ኢትዮጵያን በምን መልኩ ይጎዳታል ብለሽ ታስቢያለሽ?
በዋናነት ኢትዮጵያ እስካሁን እየተጎዳች ያለችው በድርቅ ምክንያት ነው። እንደሚታወቀው የሀገራችን 85% ህብረተሰብ አርብቶ አደርና በእርሻ በመተዳደር ነው የሚኖረው። ይሄ ሁሉ ዝናብ እየጠበቀ ነው የሚያርሰው ወይም ከብቱን የሚመገበው። ትልቁ ችግር ረሃብ ነው ማለት ነው የመጀመሪያው። ከዛ ቀጥሎ ግን በተያያዥነት የሚመጡ የጤና ሌሎች ችግሮችም አሉ። በድርቅ ጊዜ የተመጣጠነ ምግብ አለማግኘት አለ። ምግብም ቢገኝ የእርዳታ ምግብም ቢገኝ የተመጣጠነ ምግብ ካልበላ ሰውነቱ በሽታን የመቋቋም ችሎታው፣ በማደግ ላይ ያሉ ልጆች፣ ወጣቶች፣ እናቶች፣ እነዚህ ሁሉ አጥቢዎች፣ እርጉዞች ማለቴ ነው፣ እናቶች በመለበት ጊዜ በቂ የመጠጥ ውሃ አቅርቦትም አይኖርም። ከዚህ ጋር በተያያዘ ብዙ ችግሮች ይደርሳሉ። አየር ንብረት መዛባት ሁኔታ ኢትዮጵያ አሁን ባለችበት ሁኔታ ማለት ነው።
አሁን እየተከሰተ ያለው የውሃ እጥረት ምክንያቱ የአየር ንብረት ለውጥ ነው ብለሽ ታስቢያለሽ?
የምናገኘውን ውሃ በበቂ ሁኔታ እየተንከባከብን ዘንበውንም ዝናብ አቁርን በመያዝ ወንዞች፣ ምንጮች እንዲጎለብቱ በማድረግ ውሃን የምናገኘውን ውሃ በበቂ ሁኔታ በመንከባከብ ችግሩን ለማሸነፍ የምንችልባቸው መንገዶች እንዳሉ የተለያዩ ጥናቶችም ኢትዮጵያ ውስጥ ራሱ የተሰሩ እንደዛ አይነት ስራዎች ያመላክታሉ። ግን ዝናብ ከሌለ የለም ውሃ ማለት ነው። እና ለምሳሌ አመታት ሲጎርፉ የነበሩ ወንዞች በዚህን ሰዓት ውሃ ወይ የላቸውም ወይ በጣም ትንሽ ውሃ ነው ያላቸው። ወንዞቹ ደግሞ እንግዲህ የሚመጡት ከምንጭም ተፋሰሳቸው ከሚመጣላቸው ውሃ ነው። ተፋሰሱን ሙሉ ይዞ ውሃ የለም ማለት ነው። ዝናብ ካልዘነበ ውሃ የለም። በእርግጥ እኛ ሁል ጊዜ የሚዘንብ ዝናብ ላይ ብቻ ተመርኩዘን መቆየትና መኖር አለብን ወይስ ለውጥ ማምጣት አለብን የሚለውን አንስተን ብናወራ ዝናብ እየጠበቅን የምናካሄደውን እርሻ መቀየር እንዳለብን አምናለሁ። የዘንድሮ ክረምት ነው መጥፎ የነበረው እና አምና የነበረው ጥሩ ክረምት ላይ የነበረውን ውሃ በሙሉ ሰብስበን የፈለግነውን ያህል ማቆየት ብንችልና ለመጥፎ ጊዜ መጠቀሚያ ማድረግ ብንችል ጥሩ ነው። ያንን መስራት የምንችልበትን መንገዶች ደግሞ ያው የውሃ ምህንድስና ሙያ ላይ ያሉ፣ የተፈጥሮ እንክብካቤ ሙያ ላይ ያሉ፣ እንደኔም የደን ልማት እንክብካቤ፣ የተፈጥሮ እንክብካቤ ላይ ያሉ ሰዎች ብዙ ስራ መስራት ይጠበቅብናል።
ለሀገራችን ውሃ ከመቆጠቡና ከመሰብሰቡ በተጨማሪ በዓለም ኢትዮጵያስ ምን አስተዋጽኦ ሊኖራት ይገባል ትያለሽ?
ኢትዮጵያ ዓለም አቀፍ ላይ ያለው የአየር ንብረት ለውጥ መንስኤው እየተባለ ያለው በአየር ውስጥ የሚለቀቅ በንዳይኦክሳይድ የምንለው እንጨት ወይ ከሰል ስናቃጥል፣ መኪኖች ሲነዱ፣ ፋብሪካዎች ስራ በሚሰሩበት ጊዜ የሚመነጭ አይነት አየር ነው። ያንን አየር ብክለት እንግዲህ የሰለጠነው ዓለም ነው በብዛት የሚያመነጨው። ትልቋ አመንጪ ሀገር አሜሪካ ናት። ቀጥሎ ደግሞ አሁን ባለው መረጃ ቻይናና ህንድ ናቸው። ግን ምንድነው ኢትዮጵያም እንደ ሀገር ታመነጫለች፣ እነሱ በሚያመነጩት መጠን ባይሆንም ማለት ነው። ግን የምታመነጨውን መጠን ለመቀነስ ቃል ገብታለች። ለመቀነስ ብቻ ሳይሆን የሚመነጨውን መጠን ወደ ዜሮ ለማውረድ ማለት ነው። ለምሳሌ እዚህ ጋር መኪና ሲነዳ የሚመነጨውን እዚህ ጋር ዛፎች በመትከል አፈር ውስጥ ደግሞ እንደ የተፈጥሮ ማዳበሪያ እንደ ፍግ ይሁን ኮምፖስት ይሁን የመሳሰሉት ነገሮች በመጨመር አፈር ውስጥ የሚቀመጠውን የካርበን መጠን በመጨመር
የምሽቱ ዝግጅት በዚሁ ተጠናቋል። ስናስተናግድ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አረጋው ነኝ።
ሰላም ደሩ።
This program has come to you from the Voice of America, Washington.